voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የጥናትና ምርምር ተቋማት ስለ አድዋ ድል ሰፊ ምርምሮችና የጥናት ውጤቶችን ይፋ ሲያደርጉ የታሪኩ ባለቤት የሆንን እኛ ዓመታዊውን ድል ከመዘከር ያለፈ ይህ ነው የሚባል ሥራ ሰርተናል ለማለት አያስደፍርም።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። በአድዋ ስለሚገነባው የፓን አፍሪካን ዩኒቨርሲቲ ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
በያዝነው ሳምንት ከ700 በላይ የሚሆኑ የዓለም የንግድ የመንግስታት ተወካዮችና የማህበረሰብ ተቋማት በጄኔቫ ተሰባስበው በማደግ ላይ በሚገኙ አገሮች በድረገጽ ንግድ ዙሪያ ያሉ ዕድሎችና ፈተናዎችን በመገምገም ላይ ናቸው። በዜና መጽሔት ክፍለ ጊዜ ዝርዝሩን እናቀርባለን።
የዕለቱ ርዕሰ ዜናዎች፣ ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዚዳንታዊ ምርጫ የመጨረሻ ውጤት፣ መሃላዊ አመለካከት ያላቸው ተወዳዳሪ ኢማኑዌል ማክሮን እና ጸረ ፍልሰት የሆኑት ብሔረተኛ ማሪን ለፔን ማሸነፋቸውን አረጋግጠዋል። በሁለት ሳምንታት ጊዜ ውስጥ የመጨረሻ ማለት የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ነውጥ ብለውታል። የዩናይትድ ስቴትስ ባለሥልጣኖች በሶማሊያው ባህር እየጨመረ የሄደውን የባህር ላይ ዘረፋ ተግባር የሚዘወትር ነው ከማለት ተቆጥበዋል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና እንዲሁም በምግብና ውሃ ይዞታ ላይ ያተኮሩ ኢትዮጵያና ኤርትራን የሚመለከቱ ርዕሰ ጉዳዮችም በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዛሬ ሰኞ ሚያዝያ 16 2009 ዓ.ም ዝግጅቶች ጋር ተረኛ አስተናጋጅ አሉላ ከበደና
አዳነች ፍስሐየንን ከፕሮግራም አቀነባባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜናዎች እናቀርባለን። የዶክተር መረራ ጉዲና ጠበቆች የፌዴራሉ ጠቅላይ አቃቤ ሕግ ለመሰረተባቸው ክስ መቃወሚያቸውን በጽሑፍ አቀረቡ። የቀረበባቸውን ክስ ከሌሎች ተከሳሾች ተነጥሎ እንዲታይ፣ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ሕግ ለመቃወሚያው መልሱን በጽሑፍ እንዲያቀርብ አዞ ቀጠሮ ተይዟል። ዝርዝሩን ከመለስካቸው አመሃ።
ጠበቆቹ ባቀረቡት የክስ መቃወሚያ አንደኛ ተከሳሽ ዶክተር መረራ ጉዲና የሚኖሩትና የሚመሩትም የፖለቲካ ድርጅት በሕጋዊ መንገድ በሀገር ውስጥ በሰላማዊ መንገድ የሚታገል እንደሆነ ያስገነዝባል። በተቃራኒው በአባሪነት የተከሰሱት ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር ብርሃኑ ነጋና አቶ ጃዋር መሐመድ ከኢትዮጵያ ውጭ እንደሚኖሩ አመልክቶ የአንደኛ ተከሳሽ ጉዳይ ከእነዚህ ተከሳሾች ጉዳይ ጋር እንዲታይ የሚያስገድድ በቂ የሕግ ምክንያት የለውም ብሎ ይከራከራል። አክሎም የአንደኛ ተከሳሽ ጉዳይ ከሌሎቹ ተከሳሾች ጉዳይ ጋር ተጣምሮ መቅረቡ የዶክተር መረራን ፍትህ በተፋጠነ ሂደት የማግኘት መብታቸውን ያጣብባቸዋል በማለት ክሳቸው ከሌሎች ተነጥሎ እንዲታይ የጠበቆቻቸው መቃወሚያ ይጠይቃል። የክስ መቃወሚያው ሌላው ትኩረት ደግሞ ጠቅላይ አቃቢ ሕግ ያቀረበው ክስ የተሟላ አይደለም የሚል ነው። በጥቅል የወንጀሉ ዝርዝር ላይ ከአንደኛ እስከ ሶስተኛ በተመለከቱት ተከሳሾች ላይ በጋራ ሰሩት ተብሎ የቀረበውን ወንጀል በዋና ወንጀል አድራጊነት ተካፋይ ሆነዋል ከማለት ውጪ ዶክተር መረራ ጉዲና በተባሉት የወንጀል ድርጊቶች ከነማን ጋር የትና መቼ ለሚለው ዝርዝር ጥያቄ መልስ የለም ሲሉ ጠበቆቹ በጽሑፋቸው ተከራክረዋል። ይህም ተከሳሹ ራሱን ለመከላከል እድል የሚነፍገው ከመሆኑን ባሻገር በኢትዮጵያ የወንጀል ሥነ ሥርዓት ሕግ መሠረት ክሱን የተሟላ አያደርገውም ብለው ተከራክረዋል። በዚህ ምክንያት ፍርድ ቤቱ ክሱን ውድቅ እንዲያደርግላቸው ጠይቀዋል። ፍርድ ቤቱም አቃቢ ሕግ መልሱን በጽሑፍ እንዲያቀርብ ለሚያዝያ 26 ቀን 2009 ዓ.ም ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ሕግ የካቲት 16 ቀን 2009 ዓ.ም በጻፈው የክስ ደብዳቤ በዶክተር መረራ ጉዲና፣ በዶክተር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳትና በኦሮሞ ሚዲያ ኔትወርክ ላይ ክስ መመስረቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ባለሥልጣኖች በሶማሊያው ባህር እየጨመረ የሄደውን የባህር ላይ ዘረፋ ተግባር የሚዘወተር ነው ከማለት ተቆጥበዋል። እየተዘወተረ ነው ለማለት ገና ዝግጁ አይደለንም፣ ይሁንና በጥመና እየተከታተል ነው ብለዋል የባህር ኃይል ጀነራል ቶማስ ዋልሃይዘር ትላንት እሁድ ጅቡቲ በሚገኘው ወታደራዊ ሰፈር በተደረገ ጋዜጣዊ ጉባኤ።
There have in the last month been 4 or 5 maybe 6 piracy attacks here in the region.
ባለፈው ወር 4-5 ምናልባትም 6 የሚደርሱ የባህር ላይ ዘረፋ ጥቃቶች በአካባቢው ተካሂደዋል። የባህር ላይ ዘራፊዎች ከቅርብ ጊዜያት ወዲህ ጥቃት ካካሄዱባቸው ምክንያቶች አንዱ የድርቅና የረሃብ ጉዳይ ነው የሚል ግምት አለን። አንዳንዶቹ መርከቦች ምግብና ዘይት ጭነው ነበርና።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስም እዛው ነበሩ። 20 ሚሊዮን የሚሆኑ የሶማሊያ፣ የደቡብ ሱዳን፣ የናይጄሪያና የየመን ተወላጆች በቀጣዮቹ 6 ወራት ውስጥ በረሃብ ሊያልቁ ይችላሉ ሲል የተባበሩት መንግስታት ድርጅት የምግብ ፕሮግራም ገልጿል። በአሁኑ ወቅት የባህር ላይ ዘረፋ በአዲስ መልክ ያገረሸው ለ5 ዓመታት ያህል ጋብ ብሎ ከቆየ በኋላ ነው። ከዚያ በፊት ግን ቀውስ ደረጃ ላይ ደርሶ እንደነበር የሚታወቅ ነው።
የዓለም ጤና ድርጅት WHO በመጪው ዓመት በህፃናት ላይ የሙከራ ስራ የሚካሄድበት የወባ በሽታ መከላከያ ክትባት በጋና፣ በኬንያና በማላዊ እንደሚጀመር ወሰነ። በመርፌ የሚወጋው ወይም በመርፌ አማካኝነት የሚሰጠው ክትባት አርቴስ ወይም ሞስኪትሪክስ የተባለ ሲሆን ግላክሶስሚስክላይን የተባለው የብሪታንያ የመድኃኒት ኩባንያ ያመረተው መሆኑን ተመልክቷል። ክትባቱ የሚሞክረው ከ17 ወራት እስከ 5 ዓመት ዕድሜ በሆናቸው ህጻናት ላይ ነው። ወባ በሽታ በእንስት ትንኝ ንክሻ አማካኝነት የሚዛመትና ለሞት ሊዳርግ የሚችል በሽታ መሆኑ ይታወቃል። ዓለም አቀፉ የጤና ድርጅት በገለጸው መሰረት የሙከራው ፕሮግራም የህጻናትን ሞት ለመቀነስ የታቀደ ነው። አርቴስ የተባለው ክትባት 4 ጊዜ የሚወጋ ሲሆን ተግባራዊነቱ ምን ያህል እንደሆነ እየተፈተሸ ነው።
ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዝዳንታዊ ምርጫ የመጨረሻ ውጤት ማህላዊ አመለካከት ያላቸው ተወዳዳሪ ኢማኑኤል ማክሮንና ጸረ ፍልሰት የሆኑት ብሔረተኛ ማሪን ለፔን ማሸነፋቸውን አረጋግጠዋል። በሁለት ሳምንታት ውስጥ የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ነውጥ ብለውታል። ማክሮን ትላንት ማታ ላገኙት ድል ለደጋፊዎቻቸው ሲናገሩ በአንድ ዓመት ውስጥ የፈረንሳይን ፖለቲካ ለውጠናል ብለዋል። ማሪን ለፔን ደግሞ የፈረንሳይ ህዝብ ነጻ የማውጣቱ ጊዜ ደርሷል ብለዋል። በፈረንሳይ ሪፑብሊክ ዘመናዊ ታሪክ ውስጥ ከተለመዱት ፓርቲዎች ውስጥ ፕሬዝዳንታዊ ተወዳዳሪዎች ሲመረጡ ለመጀመሪያ ጊዜ ነው።
ፕሬዚዳንት ዶናልድ ትራምፕ በሰሜን ኮሪያ ጉዳይና በከሰተው አሳሳቢነት ስጋት ዙሪያ ለመነጋገር ከዋይት ሀውስ ቤተ መንግስት በድጋሚ ከጃፓንና ከቻይና መሪዎች ጋር በተናጠል በስልክ መነጋገራቸው ተገለጠ። ከጃፓኑ መሪ ሺንዞ አቤ ጋር ለ30 ደቂቃዎች ያህል የተነጋገሩት ሰሜን ኮሪያ ተንኳሽ ምግባሯን እንድታቆም ጫና ለማድረግ እንጂ በአካባቢው በታየ ለውጥ ምክንያት ሳቢያ አይደለም ብለዋል የጃፓን ባለስልጣናት። ሰሜን ኮሪያ ተንኳሽ ድርጊቷን እንድታቆም አጥብቀን ለመጠየቅ ተስማምተናል ሲሉ ሺንዞ አቤ ቶኪዮ ውስጥ ለጋዜጠኞች አመልክተዋል። ትራምፕ ከቻይና ፕሬዚዳንት ሺ ዣንፒንግም ጋር ስለ ሰሜን ኮሪያ ከተነጋገሩ በኋላ ሁሉም ወገኖች በኮሪያ ባህረ ገብ መሬት ያለውን የውጥረት ሁኔታ ከማርገብ ይቆጠባሉ የሚል ተስፋ እንዳላቸው መግለጻቸውን የሽንዋ የዜና አገልግሎት ጠቅሷል።
ሰሜን ኮሪያ የኒውክሌር መሳሪያ ወይም ዓለም አቀፍ ተምዘግዛጊ ሚሳይልን በመፈተሽ ሌላው ዋና ብሔራዊ በዓሏን ታከብራለች የሚል ስጋት ባደረበት በአሁኑ ወቅት በዩናይትድ ስቴትስና በሰሜን ኮሪያ መካከል ውጥረት ሰፍኗል። ሰሜን ኮሪያ ህዝባዊ ሰራዊት የተመሰረተበትን 85ኛ ዓመት በምታከብርበት ዋዜማ በሀገሪቱ የኒክሌር ቦታ አካባቢ እንቅስቃሴ እንዳለ ተሰምቷል። ተንታኞች ግን የኒክሌር ፍተሻ የሚደረግ መሆኑን ግልጽ አይደለም ይላሉ።
ታሊባን በአፍጋኒስታን ወታደራዊ ሰፈር ላይ የጥቃት ዘመቻ በከፈተበት በአሁኑ ወቅት ሩሲያ ታሊባንን እያስታጠቀች ነው የሚለውን ወሬ የዩናይት ስቴትስ ባለስልጣናት ሊሆን አይችልም አላሉም። አፍጋኒስታን ያለው ዓለም አቀፍ ኃይል የየብስ አዛዥ የሆኑት የዩናይት ስቴትስ ጄኔራል ጆን ኒክልሰን እንዲህ አይነት ወሬዎችን እየሰማን ነው ያሉት።
የአፍጋኒስታን መከላከያ ሚኒስትርና ወታደራዊ ኃላፊ ባለፈው አርብ በተፈጸመው ቢያንስ ወደ 140 የሚጠጉ ወታደሮችን የገደለና ብዙ ያቆሰለ ጥቃት ከተፈጸመ በኋላ ከስልጣን ተሰናብተዋል። ማዛር ኤ ሸሪፍ በተባለችው ሰሜናዊት ከተማ በሀገሪቱ ብሔራዊ ሰራዊት ላይ ለተፈጸመው ጥቃት ታሊባን ኃላፊነት ወስዷል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በህገወጥ መንገድ ከሌሎች አገሮች የሚፈልሱ ሰዎችን እንቅስቃሴ ለመቆጣጠርና ለመከላከል ሲባል በአሜሪካና በሜክሲኮ ድንበር ላይ ግንብ ለመስራት ወይም ለማነጽ በሚገፉበት በአሁኑ ወቅት የዲሞክራቶች ተቃውሞ እንደገጠማቸው ታውቋል። ዋናው አከራካሪ የሆነው ነጥብ ግንቡን ለመስራት የሚያስፈልገው ገንዘብ ወጪ ሲሆን፣ ስምምነት ላይ ካልተደረሰ በስተቀር የአገሪቱ መንግስት ስራ በከፊል ሊቋረጥ ወይም ሊዘጋ ይችላልም ተብሏል። ትራምፕ የግንቡን ወይም ለግንባታ የሚለውን ስራ ለመጀመር ገንዘብ እንዲመደብ ይፈልጋሉ። ከዚያ ጋር ተያይዞም እስከ መጪው መስከረም ወር ባለው ጊዜ ውስጥ ለመንግስት ማንቀሳቀሻ የሚውል ገንዘብ እንዲመደብ ጠይቀዋል። ሁለቱም ተያይዘው የቀረቡ ሲሆን ወይም የረቂቆቹ ዲሞክራቶቹ ግንቡ በምንም አይነት እንዲሰራ እንደማይፈልጉ ነው የሚታወቀው። የዩናይት ስቴትስ መንግስት የሚንቀሳቀስበት ገንዘብ በመጪው አርብ እኩለ ሌሊት ላይ ያልቃል ተብሎም ይጠበቃል። በአሁኑ ፕሬዚዳንቱ ሪፐብሊካንና ውህዳውያኑ ዲሞክራቶች ከዋይት ሀውስ ቤተ መንግስት ጋር አንድ አይነት የእርቅ ግልግል ላይ ለመድረስ ያላቸው ጊዜ አጭር መሆኑ ታውቋል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከዛሬ ሰኞ ሚያዝያ 16 2009 ዓ.ም የምሽት ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በሰዓቱ የዓለም ዜና የጀመረው ፕሮግራማችን የተለያዩ የትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። አሁን የዕለቱን አብይ ርዕስ እናስቀድማለን።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአድዋ ለሚገነባው የፓን አፍሪካን ዩኒቨርሲቲ የማዕዘን ድንጋይ አስቀመጡ። የጣና ፎረም በተሰኘው ጉባኤ የተሳተፉ አንዳንድ የአፍሪካ መሪዎች በሥነ ሥርዓቱ ላይ መገኘታቸውን ጠቅሶ ግርማይ ገብሩ ከመቀሌ ባደረሰን ዘገባ የዩኒቨርሲቲው ግንባታ እቅድ ከሁለት ዓመታት በፊት ይፋ መደረጉንም አስታውሷል።
በአድዋ የድሉ መታሰቢያ በየዓመቱ ከመዘከር በዘለለ የፓን አፍሪካ ዩኒቨርሲቲ እንዲቋቋም ከሁለት ዓመታት በፊት ነበር የተነገረው። በዚሁ መሰረት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ዩኒቨርሲቲው ለማስገንባት የሚያስችል የመሰረት ድንጋይ አስቀምጧል።
የአድዋ ጦርነት ከብረት የጠነከረ ኢትዮጵያዊ አንድነትና የማንነት ጽናት የታየበት ትልቅ ክስተት ነበር። ገና የጦርነቱ ክተት አዋጅ በታወጀበት ወቅት መላ ኢትዮጵያውያን ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ዘር፣ ቀለም፣ የኢኮኖሚና ማህበራዊ ልዩነት ሳይገድባቸው ለሀገራቸው ክብርና ለሰንደቅ ዓላማቸው ሞገስ ሲሉ ለመፋለም ወደዚህ ስፍራ ተንቀሳቅሰዋል።
የአድዋ ፓን አፍሪካን ዩኒቨርሲቲ የኢትዮጵያውያን ገድል ብቻም ሳይሆን የመላ አፍሪካውያን የቅኝ ግዛት ታሪክ ለማስተማርና ለመመራመር እንደሚያስችልም ገልጿል።
በሁሉም ዓለማት የሚገኙ የጥቁር ህዝቦች የጥናትና ምርምር ተቋማት ስለ አድዋ ድል ሰፊ ምርምሮችና የጥናት ውጤቶችን ይፋ ሲያደርጉ የታሪኩ ባለቤት የሆንን እኛ ዓመታዊውን ድል ከመዘከር ያለፈ ይህ ነው የሚባል ሥራ ሰርተናል ለማለት አያስደፍርም። በመሆኑም ይህንን ከመሠረቱ ለመቀየርም ዛሬ በይፋ ግንባታው የሚጀመረው የአድዋ ፓን አፍሪካን ዩኒቨርሲቲ ትልቅ ሚና ይጫወታል ብዬ አምናለሁ።
የትግራይ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው የአድዋ ፓን አፍሪካ ዩኒቨርሲቲ የተዛቡ ታሪኮችን ለማረምና ከአፍሪካ የተዘረፉ ቅርሶችን ለማስመለስ ያስችላል ተብሎ ይጠበቃል ነበር ያሉት። የአድዋ የፓን አፍሪካ ዩኒቨርሲቲ የመሰረት ድንጋይ በተቀመጠበት ወቅት የተለያዩ የአፍሪካ ሀገራት መሪዎችና እንግዶች ተገኝተዋል። የኡጋንዳ ፕሬዝዳንት ዮሪ ሙሴቪኒ አሁን ያለንበት ሁኔታ ጀግንነት ብቻ ሳይሆን ሙያና እውቀትን ይፈልጋል። የዚህ ዩኒቨርሲቲ መከፈት ደግሞ በተናጠል የምናደርገውን ጥረት አቀናጅተን ትርጉም ያለው ለውጥ ለማምጣት ያስችለናል ብዬ አምናለሁ ብለዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይን ለዘገባው እናመሰግናለን። በዚህ ሳምንት ከ700 በላይ የሚሆኑ የዓለም የንግድ የመንግስታት ተወካዮችና የማህበረሰብ ተቋማት በጀኔቫ ተሰባስበው በማደግ ላይ ያሉ ሀገሮች በድረገጽ ንግድ ዙሪያ ያሉ እድሎችና ፈተናዎችን በመገምገም ላይ ናቸው። ከ65 ሀገሮች የተሰባሰቡ ተሳታፊዎች በተባበሩት መንግስታት ድርጅት የንግድና ልማት ተቋም ጋባዥነት ነው። ሊዛ ሽላይን ከስፍራው ያደረሰችንን ሄኖክ ሰማግዜር ያቀርበዋል።
ጊዜው የድረገጽ ንግድ ነው። በዓለም ዙሪያ ሸማቾች ወደ ገበያ፣ ጉልት፣ ሞል፣ አትክልት ተራና መርካቶ በእግር በፈረስና በመኪና መጓዝ ሳይኖርባቸው በኮምፒውተር መስኮት የፈለጉትን ሁሉ የሚገዙበት ኢ-ኮሜርስ የገበያ ድርሻው ተስፋፍቷል። በተለይ ከሁለት ዓመታት በፊት አጠቃላይ የዓለም ገበያ ላይ 25 ትሪሊየን ዶላርስ ድርሻን ይዟል። የተባበሩት መንግስታት ድርጅትም ይሄ ያደገ ያለ የገበያ መድረክ በማደግ ላይ ለሚገኙ ሀገሮች የሚኖረውን ጥቅም ለመመርመር ለአንድ ሳምንት የሚዘልቅ ጉባኤ አዘጋጅቷል። የዓለሙ ድርጅት የንግድና ልማት ተቋም UNCTAD ዋና ጸሐፊ ሙኪሻ ኪቱይ በፍጥነት በማደግ ላይ ካለው የድረገጽ ገበያ በማደግ ላይ ያሉ ሀገሮች በፍጥነት ተሳትፏቸውን ማስፋፋት ይኖርባቸዋል ይላሉ።
Those countries, populations and small enterprises which have no
እነዚህ ሀገሮች ህዝቦቻቸውና አነስተኛ የንግድ ተቋማቶቻቸው በድረገጽ ገበያ ላይ ሲሳተፉ አይታዩም። አለመታየት ብቻም ሳይሆን ተሳትፏቸው ካልተጠናከረ ፈጽሞ ለማደግ አይችሉም።
ኪቱይ እንደሚሉት የራሳቸው ሀገር ኬንያ በድረገጽ ገበያ ተሳትፏ ማነሱ ክፉኛ ያሳሰባቸው መሪዎች እየወሰዱት ያለው እርምጃ በዓለም ዙሪያ መሪዎች አፋጣኝ የፖለቲካ ውሳኔ ማድረግ እንደሚገባቸው ያሳያል ይላሉ። ኬንያ ከጥቂት ዓመታት በፊት እያንዳንዱ ተማሪ አዲስ የላፕቶፕ ኮምፒውተር እንዲኖራት በሕግ ደንግጋለች። ኮምፒውተሮቹን ለመጠቀም የኤሌክትሪክ ኃይል ስለሚያስፈልግ መንግስቱ አገልግሎቱን ለማዳረስ እየሰራ ነው ይላሉ ኪቱይ።
In 4 years more primary schools have received electricity in Kenya than in the preceding 55 years.
በአራት ዓመት ጊዜ ውስጥ በኬንያ የመጀመሪያ ደረጃ ተማሪዎች የሚያገኙት የኤሌክትሪክ ኃይል አቅርቦት ባለፉት 55 ዓመታት ካለው አጠቃላይ የሚበልጥ ይሆናል። ስለዚህ በዲጂታል ቴክኖሎጂ ተጠቃሚነትን ለማስፋት የሚደረጉ ጥረቶች በተጓዳኝ የማህበረሰብ አገልግሎቶችና መሰረተ ልማቶችን ግንባታ ያፋጥናል። በአግባቡ የተጠኑ የፖሊሲ ውሳኔዎች ከፖለቲካ መሪዎች ባልታዩባቸው ሀገሮች የተሻሉ አሰራሮችን ያሰፍናሉ።
የድረገጽ ሳምንት ብለው መሪዎች ከዓለም ዙሪያ የተሰበሰቡበት የውይይት መድረክ ከገበያ ዕድል ባሻገር ያሉ አሉታዊ እንደ ድረገጽ ጥበቃ ወይም ሳይበር ሴኩሪቲና የድረገጽ ነጠቃና ወንጀሎችን ይመረምራሉ። በተለይ ደግሞ ለወጣቶች የሚፈጥረውን የሥራ ዕድል ይገመግማሉ። በዚህ ጉባኤ በዓለም ትልቅ ከሆኑት የድረገጽ ገበያዎች አንዱ የሆነው የቻይናው አሊባባ ድረገጽ መስራች ጃክ ማ ንግግር ከሚያደርጉ ከፍተኛ የንግድ መሪዎች አንዱ ይሆናሉ። ተሳታፊዎች ደግሞ ልምዶቻቸውን በየሀገሮቻቸው ለመተግበርና ስር ነቀል ለውጥ ለማምጣት እንደዚሁም የእድገት ጉዟቸውን ለማፋጠን የሚጠቅሙ መረጃዎችን ይዘው እንደሚመለሱ ይጠበቃል።
ሰሜን ኮሪያ የዩናይትድ ስቴትስ ዜጋ አስራለች። የ50 ዓመት ዕድሜው የዩኒቨርሲቲ ፕሮፌሰር የተያዙት ቅዳሜ ዕለት በፒዮንግያንግ አይሮፕላን ማረፊያ በኩል ተሳፍረው ሊወጡ ሲሉ ነው። ኮሚኒስቱ ሀገር በመንግስቴ ላይ ወንጀል ፈጽመዋል በሚል ያሰረቻቸው ሶስተኛ አሜሪካዊ ናቸው። የታሰሩትም በሰሜን ኮሪያ በኒውክሌር ጦር መሳሪያ ፕሮግራም ምክንያት ከዩናይትድ ስቴትስ ጋር ከባድ ውጥረት ውስጥ በምትገኝበት ወቅት መሆኑን አስታውሳ ዘጋቢያችን ላቲካ ሆክ ያጠናከረችውን ዘገባ ቆንጅታ ታቀርባለች።
ባለፈው ቅዳሜ ሰሜን ኮሪያ ውስጥ የታሰሩት አሜሪካዊ ቶኒ ኪም በኮሪያዊ ስማቸው ኪም ሳንግ ዱክ የሚባሉ ናቸው። ሰሜን ኮሪያ በምን ምክንያት እንዳሰረቻቸው አልተናገረችም። በምን ወንጀል እንደምትከሳቸውም ግልጽ አይደለም። ባለፈው ዓመት ሌሎች ሁለት የዩናይትድ ስቴትስ ዜጎችን አስራ በመንግስቴ ላይ ወንጀል ፈጽመዋል ብላ ክስ መስርታባቸው አንደኛውን 10 ዓመት ሁለተኛውን 15 ዓመት እስራት ከከባድ የጉል የጉልበት ስራ ጋር አስፈርዳለች። አሁን ደግሞ ሶስተኛው የታሰሩት ፒዮንግያንግ ባካሄደችው የተወንጫፊ ሚሳኤል ሙከራ ምክንያት ከዩናይትድ ስቴትስ ጋር በጋመ ውጥረት ላይ ባለችበት በዚህ ወቅት ነው። በደቡብ ምስራቅ እስያ ጉብኝት ላይ ያሉት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ሰሜን ኮሪያን ለስትራቴጂ ብሎ በትዕግስት መያዝ ከእንግዲህ አብቅተዋል ሲሉ በተደጋጋሚ አስገንዝበዋል።
Nuclear weapons in the hands of the regime in Pyongyang with a ballistic missile program.
ኑክሌር መሳሪያና አህጉር አቋራጭ አቅም ሊኖረው የሚችል የተወንጫፊ ሚሳኤል ፕሮግራም በፒዮንግያንግ አገዛዝ እጅ ሲኖር ለክልሉ መረጋጋትና ጸጥታ አስጊ ነው። ዩናይትድ ስቴትስንም ሊያሰጋ ይችላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና ጎረቤቷን ሰሜን ኮሪያን ዓለም አቀፍ ሕግጋትን እንድታከብር ግፊት ልታደርግባት እንደምትችል እንደሚተማመኑ መግለጻቸው የሚታወስ ነው። የአውስትሬሊያ ጠቅላይ ሚኒስትር ማልከም ተርንቡል ከምክትል ፕሬዚደንት ፔንስ ጋር ቅዳሜ ዕለት ባደረጉት ውይይት ወቅትም ተመሳሳይ አመለካከት ነው ያንጸባረቁት።
It is self-evident that China has the opportunity and we say the responsibility.
ቻይና በሰሜን ኮሪያ ላይ የያዘችውን ግዴለሽና አደገኛ አካሄድ እንድታቆም ግፊት ለማድረግ እድሉ እንዳላት ግልጽ ነው፣ ኃላፊነቷም ነው።
የቻይናው የውጭ ጉዳይ ሚኒስትር በበኩላቸው በትናንቱ የግሪክ ጉብኝታቸው ወቅት በሰጡት ቃል ለኮሪያ ባህረ ገብ አካባቢ ችግር መፍትሄውን ማግኛውን ቁልፍ ሀገሬ አልያዘችውም ብለዋል።
Nevertheless, with a position of responsibility, peace and stability for the peninsula.
የሆነ ሆኖ ቻይና ለባህረ ገቡ አካባቢ ሰላምና ጸጥታ ኃላፊነቷን ለመወጣት የሚመለከታቸው ወገኖች የሰላም ድርድር እንዲቀጥል በየጊዜው ጥረት ስታደርግ ቆይታለች። በኋለኛው ጥረታችን ያቀረብናቸው ፍትሃዊና ገንቢ ሐሳቦች ይበልጡን ድጋፍ ያገኙ ነው።
የበዚህ እንዳለ ካርል ቪንሰን በሚባለው አውሮፕላን ተሸካሚ የሚመሩ የዩናይትድ ስቴትስ የባህር ኃይል መርከቦች ወደ ኮሪያ ባህረ ገብ ጠረፍ ተንቀሳቅሰዋል። በዚህ ሳምንት ውስጥ ይደርሳሉ ተብሏል። ሰሜን ኮሪያ በበኩሏ የዩናይትድ ስቴትሱን አውሮፕላን ተሸካሚ መርከብ በአንድ ተኩስ መትቼ በማስጠም ወታደራዊ አቅሜን ለማሳየት ዝግጁ ነኝ በማለት ዝታለች።
ቆንጅትን ለዘገባው እናመሰግናለን። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ ፈረንሳይ ያሻግረናል። የፈረንሳዩ ፕሬዚዳንታዊ ምርጫ የመጀመሪያ ዙር ውድድር ውጤቶች የግራም ሆነ የቀኝ ዘመም ፖለቲከኛ ሳይሆኑ መካከለኛ አቋም የሚከተሉት ኢማኑኤል ማርኮንና ብሔርተኛዋና የስደተኞች ጉዳይ ተቃዋሚዋ ማሪን ለፔ ከሁለት ሳምንታት በኋላ ለሚካሄድ ሁለተኛ ዙር ምርጫ ውድድር እየተሰናዱ ነው። ተንታኞች ይህን ሂደት በፈረንሳይ የፖለቲካ ነውጥ ሲሉ ጠርተውታል። በዛሬው ዕለት ይፋ የተደረጉ ውጤቶች ማርኮን 23.8% ሲያገኙ ለፔን 21.5% ድምፅ ማግኘታቸውን ያሳያሉ። የአሜሪካ ድምፁ የአውሮፓ ጉዳዮች ዘጋቢ ሉዊስ ራሚሬስ ተከታዩን አድርሶናል። ሰለሞን ክፍሌ ይዞ ቀርቧል።
በትክክል ሊሆን የሚችል ጉዳይ ሆኗል። ማሪን ለፔን ቀጣዩዋ የፈረንሳይ ፕሬዚደንት ለመሆን ወደሚያስችላቸው የመጨረሻው ዙር ምርጫ ተሸጋግረዋል። ማሪን ለፔን
It's time to free the French people from the arrogant elite who want to control what they do because
የፈረንሳይን ህዝብ ከነዚህ ሁሉ ነገር መቆጣጠር ከሚፈልጉ ባለስልጣኖች ነጻ የማውጫ ጊዜው አሁን ነው። አሁን ምክንያቱም እኔ የህዝብ ተወካይ ነኝ።
ለፔን ቀደም ሲል ብዙ ድምጽ በማግኘት በቅርበት ይቀናቀናቸው የነበሩት የ39 ዓመት ዕድሜ ያላቸው የኢኮኖሚ ሚኒስትር ኢማኑኤል ማክሮን ነበሩ። ብዙም የህዝብ ድጋፍ ከሌለው ከሶሻሊስት ፓርቲው ፕሬዚደንት ፍራንሷ ሆላንድ ጎን ተሰለፉ። ያን በማድረጋቸውም እርሳቸውና ደጋፊዎቻቸው በአንድ ዓመት ጊዜ ውስጥ ፈረንሳይን ሙሉ በሙሉ መለወጥ እንደቻሉ ማክሮን ይናገራሉ። በዘመናዊቷ ሪፑብሊክ በፕሬዝደንታዊ ምርጫ እየመሩ ያሉት ተፎካካሪዎች ለመጀመሪያ ጊዜ ዋና ከሚባሉት ፓርቲዎች ውስጥ ያልሆኑ በመሆናቸው በፈረንሳይ የፖለቲካ ነውጥ ተብሏል። ለፔን ፕሬዝደንት ሊሆኑ የመቻላቸው ዜናም የግራ ክንፍ ተቃዋሚ ቁጡ ሰልፈኞችን ወደ ፓሪስ ጎዳናዎች አስወጥቶ ከፖሊሶች ጋር ግጭት ተፈጥሯል። ተንታኞች የሚሉት የከተማ ድምፅ ሰጪዎች ድጋፋቸውን ለፔን የሰጡበት ምክንያት የቆየው የሀገሪቱ ፖለቲካ ስላስቆጣቸው ነው። የፖለቲካ ተንታኙ ቶማስ ገኖል ያስረዳሉ።
Some of them for the thrill of it, pure and simple, you know.
አንዳንዶቹ በደስታ በመዋጣቸው የተነሳ ብቻ ነው ድምጽ የሰጧቸው። ሌሎች ደግሞ አሁን በሀገሪቱ ያሉትን ፖለቲከኞች በመጥላታቸው ምክንያት ነው ይላሉ። ለፔን በተለይ የአብዛኞቹን ሙስሊም ስደተኞች ወደ ፈረንሳይ መግባት ለማስቆም ይፈልጋሉ። እጩ ፕሬዝደንቷ ፈረንሳይ ከአውሮፓ ህብረት አባልነቷ እንድትወጣና ተጨማሪ ሥራ ለዜጎቻቸው እንዲሰጥም ይሻሉ። ማክሮን ግን የንግድ ልውውጥ ደጋፊ ናቸው። በአውሮፓ ህብረት አባልነት መቆየትንም ይደግፋሉ። ደጋፊዎቻቸው ደግሞ የከተሜ መካከለኛና ከፍተኛ ገቢ ያላቸው ናቸው። በዚህም ተባለ በዚያ ግን የፈረንሳይ ዜጎች ትላንት እሁድ ለለውጥ ድምፅ ሰጥተዋል። ከ15 ቀናት በኋላም በፈረንሳይ አዲስ ቀን ይሆናል።
አንጋፋው የፖለቲካ ሰው ጸሐፊና የሕግ ሰው አቶ አሰፋ ጫቦ አረፉ። አድማጮች፣ ተከታዩ ዜና አረፍት ነው። አቶ አሰፋ ጫቦ ዳላስ ከተማ በሚገኘው የፓርክላንድ ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ76 ዓመታቸው በትላንትና ዕለት ነው ከዚህ ዓለም በሞት የተለዩት። አቶ አሰፋ በቀዳማዊ ኃይለ ሥላሴ ዘመነ መንግሥትና በተከተለው የወታደራዊ ደርግ አስተዳደር በሕግ አማካሪነት፣ በአውራጃ አስተዳዳሪነትና በተለያዩ የመንግሥት መሥሪያ ቤቶች ኃላፊነቶች አገልግለዋል። በየካቲት 1971 ዓ.ም በፖለቲካ ሳቢያ ከ10 ዓመታት በላይ ለሆነ ጊዜ ታስረው እንደነበር ከእስር ከተፈቱ በኋላም በ1983 ዓ.ም በተቋቋመው የሽግግር መንግሥት የፓርላማ አባል በመሆን አገልግለዋል። በቀድሞ የጋሞ ጎፋ ክፍለ ግዛት በጨንቻ ከተማ የተወለዱት አቶ አሰፋ ጫቦ የአንደኛ ደረጃ ትምህርታቸውን እዚያው ጨንቻ፣ የከፊል መለስተኛና የሁለተኛ ደረጃ ትምህርታቸውን ደግሞ በሻሸመኔ ከተማ እንዲሁም የከፍተኛ ደረጃ ትምህርታቸውን በአዲስ አበባ ዩኒቨርሲቲ የሕግ ትምህርት አጥንተው ተመርቀዋል። በሰላ ማኅበራዊ ሂሳቸው፣ በአንደበተ ርቱዕነታቸው እንዲሁም የትረካ ቃና በተላበሰ አጻጻፋቸው የሚታወቁት አቶ አሰፋ አወዛጋቢ የፖለቲካና የታሪክ ነክ ርዕሰ ጉዳዮች ላይ ጭምር ፊት ለፊትና በግልጽ በመናገርና በመጻፍ ይታወቃሉ። በ1950ዎቹ በፖሊስና እርምጃው ጋዜጣ ጎጃሜ የተነቀለ በሚል ርዕስ ታትማ ከወጣችው አንዲት የቀደመች መጣጥፋቸው እስከ ቅርብ ጊዜያቱ ድረስ በተለያዩ ጊዜያት በጋዜጦችና በመጽሔት ታትመው ለንባብ የበቁ የጽሑፍ ሥራዎቻቸውን ባሰባሰቡ አድናቂዎቻቸው አማካኝነት የትዝታ ፈለቅ በሚል ርዕስ መጽሐፋቸው ለህትመት በቅቷል። ላለፉት 25 ዓመታት በላይ ጊዜ በስደት የኖሩት አቶ አሰፋ ሐሳባቸው ከአገራቸው ያለመለየቱን ሁሌም ቀልባቸው ትተው ከመጡት አገር መሆኑን ይናገሩ ነበር። መላልሰው ስለ ጻፉለትና እኔን የቀረጸኝ ይሉት ስለነበረው የተወለዱበት አካባቢ ደቡብ ኢትዮጵያም ትውስታ ሲናገሩ በልዩ ስሜት ተውጠው ነበር።
አሜሪካ ከመጣሁ 25 ዓመት ቢኖር ያለው ውሃውን ጠጭቻለሁ፣ ምግባቸውን በይቻለሁ። ዝር ምሳይ ኢትዮጵያ ነው የማየው። ከሚመጡት ነገሮች አንዱ ጨንቻ ነው፣ ገሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አረንጌ ያየሁት፣ ሌላ ጊዜ ለሁለት አመት በአመት እየሄድኩ ቁጭ ብየታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚታየኝ።
አቶ አሰፋ ጫቦ የአራት ልጆች አባትና የዘጠኝ ልጆች አያት ነበሩ። አድማጮች፣ የአቶ አሰፋን ሕይወትና ስራ በሌላ ፕሮግራም እንዘከራለን።
Let her out of
አድማጮች አሁን አጫጭር ዜናዎችን እናሰማለን። የዶክተር መረራ ጉዲና ጠበቆች የፌዴራሉ ጠቅላይ አቃቤ ሕግ ለመሰረተባቸው ክስ መቃወሚያቸውን በጽሑፍ አቀረቡ። የቀረበባቸውን ክስ ከሌሎች ተከሳሾች ተነጥሎ እንዲታይ፣ ክሱም በወንጀል ክስ አግባብ መሰረት ተሟልቶ ያልቀረበ በመሆኑ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ አቃቤ ሕግ ለመቃወሚያው መልሱን ጽሑፍ እንዲቀርብ አዞ ቀጠሮ ተይዟል። የዩናይትድ ስቴትስ ባለሥልጣኖች በሶማሊያው ባህር እየጨመረ በመሄድ ላይ ያለው ዘረፋ ተግባር የሚዘወተር ነው ከማለት ተቆጥበዋል። እየተዘወተረ ነው ለማለት ገና ዝግጁ አይደለንም፣ ይሁንና በጥሞና እየተከታተል ነው ብለዋል የባህር ኃይል ጄኔራል ቶማስ ዋልሃይዘር። ትላንት እሁድ በጅቡቲ በሚገኘው ወታደራዊ ሰፈር በተደረገ ጋዜጣዊ ጉባኤ የዓለም የጤና ድርጅት በመጪው ዓመት በሕፃናት ላይ የሚሞከረው የወባ በሽታ መከላከያ ክትባት በጋና በኬንያና በማላዊ እንዲጀመር ወስኗል። ፈረንሳይ የተካሄደው የመጀመሪያ ዙር ፕሬዝዳንታዊ ምርጫ የመጨረሻ ውጤት ማህላዊ አመለካከት ያላቸው ተወዳዳሪ ኢማኑዌል ማክሮንና ጸረ ፍልሰት የሆኑት ብሔረተኛ ማሪን ሌፔን ማሸነፋቸውን አረጋግጧል። በሁለት ሳምንታት ውስጥ የማጣሪያ ምርጫ ይካሄዳል። ተንታኞች ፈረንሳይ ውስጥ የተከሰተ የፖለቲካ ነውጥ ብለውታል።
አድማጮች የተከታተላችሁት የሰዓቱን የዓለም ዜና ነው። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፉ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ33 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ክፍለ ጊዜ ወይም ዝግጅት ነው የምንወስዳችሁ። ስፖርት፣ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ለ14 ዓመታት በእንግሊዛዊቷ ኮከብ አትሌት ፖላ ራድክሊፍ ተይዞ የቆየው የማራቶን ሬኮርድ ተሰበረ። ኬንያዊቷ ሜሪ ኪታኔ በትላንቱ የለንደን ማራቶን ላይ 41 ሴኮንዶችን አንስታለታለች። በወንዶቹ ክብረ ወሰኑን በማሻሻል ጭምር ያሸንፋል ተብሎ የተጠበቀው ቀነኒሳ በቀለ ኬንያዊውን ዳንኤል ዋንጂሩን ተከትሎ በሁለተኝነት አጠናቋል። ጥሩነሽ ዲባባም በሴቶቹ ሁለተኛ ሆናለች። በእግር ኳስ የሀገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችሁን ቆዩ። የትላንቱን የለንደን ማራቶን ዜና ላስቀድም። የሴቶቹን ብቻ የዓለም ሬኮርድ ለ14 ዓመታት ይዛ የቆየችው እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት ታዲያ በኬንያዊቷ ሜሪ ኪታኒ ሲሰበር 41 ሴኮንድ ተላጭቶለታል። 2:17:01 ነው አዲሱ ክብረ ወሰን። ይህ በእንዲህ እንዳለ ዳንኤል ዋንጂሩ እርሱም ከኬንያ ነው ቀነኒሳ በቀለን በዘጠኝ ሴኮንዶች ቀድሞት በአንደኝነት ጨርሷል። እንግሊዛዊው ዴቪድ ዋየር የአካል ጉዳተኞችን የቢስክሌት ውድድር በድል አጠናቋል። ቀነኒሳ በቀለ በአምስትና አስር ሺህ አሁንም የዓለም ክብረ ወሰን እንደያዘ መሆኑ ሲታወቅ እስከ መጨረሻዋ ሴኮንድ ለማሸነፍ ያደረገው ጥረት አስመስግኖታል። ሌላው ኬንያዊ ሯጭ ቤዳን ካሮኪ ሦስተኛ ወጥቷል። ፈይሳ ሌሊሳም ሮጧል። ትላንት በለንደን ማራቶን በርቀት በአስራ ሁለተኝነት ነው ያጠናቀቀው። በሴቶቹ ጥሩነሽ ዲባባና አሰለፈች መርጊያ ናቸው ሁለተኛና ሦስተኛነቱን ስፍራ ተከታትለው በመግባት ያሸነፉት። 217-56 እና 223-08 ነው ጊዜያቸው። በያንግዡ ቻይና ግማሽ ማራቶን ደግሞ ኢትዮጵያዊው ሞስነት ገረመው ለሶስተኛ ጊዜ በተከታታይ ድል ተቀዳጅቷል። ሞስነት ሶስቴም አንድ አይነት ስትራቴጂ ነው ሲጠቀም የታየው ለማሸነፍ፣ ከቀዳሚዎቹ ጋር መቆየት፣ ከመሃላቸው ተፈትልኮ የወጣውን ማሳደድና በመጨረሻ የፍጥነት ማርሹን አስገብቶ ማምለጥ። የሞስነት ጊዜ 1 ሰዓት 56 ሴኮንድ ሆኗል። ላንጋት ከኬንያ በሽርፍራፊ ሴኮንዶች ተቀድሞ ሁለተኛ፣ የእስያውን ክብረ ወሰን የያዘው ሼሮቤን ሦስተኛ። በሴቶቹ ሁለቱ ጠንካራ የኢትዮጵያ አትሌቶች ስቱሜ አሰፋና አባቤል የሻነ የአንደኛና ሁለተኝነቱን ቦታ ወስደዋል። ዳሪያ ማስሎቫ ከኪርጊስታን ሦስተኛ ሆናለች። በያንዡ ማራቶን ትላንት በጠቅላላው 18,000 በ10 እና 6.2 ኪሎ ሜትሩ ደግሞ 17,000 ሯጮች ተሳትፈዋል። ወደ አውሮፓ ማድሪድ ማራቶን እንዝለቅ። በትላንቱ 40ኛው የማድሪዱ ሮክን ሮል ማራቶን የወንዶቹን ቦሳዲዳ ከኢትዮጵያ፣ የሴቶቹን ኤሊዛቤት ሩሞኮል ከኬንያ ማሸነፋቸውን እናገኛለን። ቦንሳ 21016 ኤሊዛቤት 23355 ነው ጊዜያቸው። ቦንሳዲዳ በትላንትናው ድሉ ላለፉት 7 ዓመታት በኬንያ አትሌቶች ተይዞ የቆየውን የበላይነት ሰብሯል። ዲዳ በቅርቡ ሙምባይ ማራቶን 21155 መግባቱ ሲታወስ፣ ትላንት የግሉን ፈጣን ጊዜ አሻሽሏል። በሁለተኝነት ተከትሎ የገባውም የኢትዮጵያው አትሌት ነው፣ በለጠ መኮንን ይባላል። የኬንያው ሮናልድ ኮሪር ሦስተኛ። በሴቶቹም አንደኛና ሁለተኛ የወጡት የኬንያ አትሌቶች ናቸው። በዳቱ ሂርፓ ከኢትዮጵያ ሦስተኛ ሆናለች። በመጨረሻም በቪየና ሲቲ ማራቶን በወንዶቹ በአልበርት ኮሪር የተመራው የኬንያ ቡድን ከአንደኛ እስከ አምስተኛ ተከታትሎ ገብቷል። በሴቶቹም የአንደኛና ሁለተኝነቱን ቦታ ወስዷል። ሮዛ ደረጀ ከኢትዮጵያ ሦስተኛ ሆናለች። ረጅሙን የማራቶን ዜና በዚሁ ላብቃ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የፋሲካ በዓልን በረፍት ያሳለፈው የኢትዮጵያ ፕሪምየር ሊግ 5ኛ ሳምንት ጨዋታዎቹን ባሳለፍነው ሳምንት አጋማሽ ላይ አከናውኗል። ቅዱስ ጊዮርጊስ ድሬዳዋ ከተማን 5-3 አሸንፎ በ43 ነጥብ ወደ መሪነቱ ሲመለስ፣ ሲዳማ ቡና ወልዳያ ከተማን 2-1 በመርታት 42 ነጥብ ደረጃውን ወደ ሁለተኝነት አሳድጓል። ደደቢት በአቻ ውጤት ነጥብ በመጣሉ ሶስተኛ ነው። ኢትዮጵያ ቡናም ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱ ለደደቢቱ ጌታነህ ከበደ በ19 ጎል መሪነቱን አጠናክሮ ሲቀጥል፣ ሳላዲን ሰይድ ከቅዱስ ጊዮርጊስ በ13 ጎል ጌታነህን ተከትሏል። ወደ አውሮፓ ስንሸጋገር የላሊጋው የ33ኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ ተከናውነዋል። በሳንቲያጎ በርናባው ስቴዲየም ትናንት በተደረገው የሪያል ማድሪድ እና ባርሴሎና ሁለተኛ ዙር ግጥሚያቸው ከስፔንም ባለፈ የመላው ዓለምን ትኩረት የሳበ ታላቅ ግጥሚያ ነበር። እንደተጠበቀው ከፍተኛ የመሸናነፍ ፍልሚያም ታይቶበታል። የዓለማችን ተአምረኛ ተጫዋች ሊዮኔል ሜሲ በጨዋታው መሪ ተዋናይ ሆኖ ባመሸበት የማይቻል የሚመስለውን እንደሚቻል ያሳየበት የሜሲ ድንቅ ችሎታም ጎልቶ የወጣበት ምሽት ነበር። በዚሁ ጨዋታ ለራሱ ሁለተኛውን ጎል በወሳኝ ሰዓት ጨዋታ ሊጠናቀቅ የሰኮንዶች ዕድሜ እየቀረው አግብቶ ባርሴሎናን 3-2 እንዲያሸንፍ ለድል አብቅቷል። በፕሮፌሽናል የጨዋታ ዘመኑም ያስቆጠራቸውን የጎል ብዛት 500 አድርሶታል። በ85ኛው ደቂቃ ጀምስ ሮድሪጉዝ አግብቶ ሪያል ማድሪድን አቻ አድርጎ ባርሳንና ደጋፊዎቹ እንዲያስደነግጥም ተጽዕኖ ፈጣሪው ሜሲ በ92ኛው ደቂቃ ግሩም ድንቅ ግብ በማስቆጠር ባርሳንና ደጋፊዎቹን ታድጓል። ሌሎች ጨዋታዎችም ተካሂደዋል። የሪያል ማድሪድ የረጅም ጊዜ መሪነት በባርሴሎና የጎል ብልጫ ተነጥቷል። ሁለቱም በእኩል 75 ነጥብ ሲገኙ ባርሴሎና 68፣ ሪያል ማድሪድ 48 ጎል አላቸው። ኮከብ ጎል አግቢነቱን ሊዮኔል ሜሲ በ31 ሲመራ የቡድን ጓደኛው ሉዊስ ሱዋሬዝም 24 ሁለተኛ ሆኖ ይከተለዋል። በእንግሊዝ ፕሪምየር ሊግ የኤፍኤ ካፕ የማህበረሰብ ዋንጫ የፍጻሜ ተጋጣሚዎች ታውቀዋል። ቼልሲ እና አርሰናል ተጋጣሚዎቻቸውን አሸንፈው በእንግሊዝ ማህበረሰብ የፍጻሜ ዋንጫ መተሳቸውን አረጋግጠዋል። በእኔ በኩል ያለው ይሄው ነው ሰለሞን።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። የምሽቱን ዝግጅት በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
አድማጮች አሁን በመጀመሪያ ሰለሞን እናመሰግናለን። አሁን ወደ ትግራይ እናመራለን። በትግራይ ክልል በሰውና በእንስሳት ያጋጠመ ድርቅ እንደሌለና ለመጪው ክረምት ዝግጅት እየተከናወኑ እንደሚገኙ የክልሉ የእርሻና የገጠር ልማት ቢሮ አሳውቋል። በሌላ በኩል እየተቀያየረ ባለው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ ኢትዮጵያን ጨምሮ በአንዳንድ የአፍሪካ ሀገሮች ላይ የተምች ወረርሽኝ ሊከሰት እንደሚችል ከወዲሁ ተሰግቷል። በደቡብ ኢትዮጵያ ገና ካሁኑ ታይቷል። ከዚህም በመነሳት ገበሬዎች ማሳቸውን በጥንቃቄ በመፈተሽ ያገኙት መረጃ በፍጥነት ለባለሙያዎች ማሳወቅ እንደሚኖርባቸው ማሳሰቢያ ተሰጥቷል። ግርማይ ገብሩ ያዘጋጀውን ጥንቅር ያቀርብልናል። እነሆ።
በትግራይ ክልል ባለፈው ክረምት ጥሩ ዝናብ በመዝነቡ ምክንያት አርሶ አደሩ ጥሩ ምርት ማግኘቱን የትግራይ ክልል የእርሻና የገጠር ልማት ቢሮ ግምገማ ይገልጻል። ገበሬው ከክረምቱ ዝናብ ብቻም ሳይሆን በመስኖ ለማልማትም በቂ ውሃ ማግኘት መቻሉንም ቢሮው ያስረዳል። እንዲያውም ከቅርብ ዓመታት ጋር ሲነጻጸር የተሻለ ክረምት እንደነበር ተነግሯል። ቢሆንም ግን በቢሮው ምክትል ቢሮ ኃላፊ አቶ ፍስሐ በዛብህ የመስኖ እርሻው በከፍተኛ ውርጭ መጠቃቱን ይናገራሉ። ገበሬው ሌሎች ተለዋጭ ሰብሎች በመዝራት ተፈጥሮ እያፈራረቀ ከሚያሳየው ችግር ጋር እየታገለ ይገኛል። ከዚህ በመነሳትም በትግራይ ክልል የተወሰነ ቤተሰብ በምግብ ራሱ ያልቻለ እንደሚኖር የተጠበቀ ሆኖ እንደ ክልል ግን የድርቅ አደጋ ያልታየበት ዓመት እንደነበር አቶ ፍስሐ ገልጿል። የትግራይ የእርሻና የገጠር ልማት ቢሮ አሁን ላይ እያከናወነ ስላለው ዋነኛ የእርሻና የተፈጥሮ ሀብት እንክብካቤ ስራ ምክትል ቢሮ ኃላፊው እንደሚከተለው ይገልጹታል።
ኣብዚ ሕዚ ቀንዲ ስራሕና ብፍላይ ከም ዝፍለጥ ኣብዚ ክልል ዓብዪ ስራሕቲ እቲ ናይ ህዝቢ ጉልበት ተጠቂምካ ናይ ተፈጥሮ ናይ ሓመድ ማይ ኣቀባን ስራሕትን
አሁን በተለይ በዚህ ክልል እንደሚታወቀው ትልቁ ስራችን በአካባቢው ህዝብ ኃይል የአፈርና የውሃ እንክብካቤ ስራዎችን መስራት ነው። በመጪው ክረምት ለሚተከሉ ችግኞችም ጉድጓዶች ተቆፍረው ተዘጋጅተዋል። በአጠቃላይም ገበሬው ምርታማነቱን ለማሳደግ ምንድን ነው የሚጎለው? ካለፈው ልምዳችን ካየነው በጎና ደካማ ጎኖችን ግምግመን ስልጠናዎችን እየሰጠን ነው። ከላይ እስከ ታች ያለው ባለሙያና አመራሩ እንዲሁም ህዝቡ ስልጠና በመውሰድ ላይ ይገኛል።
አሁን በያዝነው ወቅት ላይ ይካሄድ የነበረው የበልግ የእርሻ ወቅት እየታየ ባለው የአየር ሁኔታ ለውጥ ከጊዜ ወደ ጊዜ እየቀነሰ መጥቷል ብለዋል አቶ ፍስሐ። አሁን ላይ 4 እና 5 በራያ አካባቢ የሚገኙ ወረዳዎች ብቻ ናቸው በዚሁ ወቅት የእርሻ ስራ የሚያከናውኑም ብለዋል። በተለምዶ ከመጨረሻው የካቲት ወር እስከ ሚያዝያ መጨረሻ ዝናብ የሚጥልበት ወቅት ነበር። የሜትሮሎጂ ትንበያም ዝናብ እንደሚጥል ነበር የተነገረው። ቢሆንም እንደተገመተው በቂ ዝናብ አልተገኘም። እስካሁን 13,000 ሄክታር ብቻ ነው የተዘራው። አሁን ደግሞ ዝናቡ ተስፋ ያለው ይመስላል ብለዋል የስራ ኃላፊው። በአሁኑ ሰዓት እየተቀያየረ በመጣው የተፈጥሮ የአየር ሁኔታ ምክንያት ዘንድሮ በአንዳንድ የአፍሪካ ሀገራት ኢትዮጵያንም ጨምሮ በመጪው ክረምት የተምች ወረርሽኝ ሊከሰት እንደሚችል ተሰግቷል። አሁን ላይ በደቡብ ኢትዮጵያ ወረርሽኙ መታየቱንም አቶ ፍስሐ ገልጸውልኛል።
ኣብዚ ቅፅር ክረምቲ ምናልባት ምስትሕዝኒሄ ናይ ክሊማ ለውጢ ኣብ ዘራእቲ ይሁን ኣብ ተፈላለዩ ተኽሊ ክልልና ወራር ዝረአዩ ባልዓት ክህሉ ይኽእሉ እዮም ተባሂሉ ይግመት።
የመጪውን ክረምት የአየር ሁኔታ ትንበያ መነሻ በማድረግ በአዝርትና እጽዋት ላይ የተለያዩ የተምች ወረርሽኞች ሊከሰቱ እንደሚችሉ ተገምተዋል። በአህጉር ደረጃ በሀገራችንም ጭምር የተምች ወረርሽኙ ከወዲሁ እየታየ ነው። ስለዚህ ገበሬው ከአሁን ጀምሮ ማሳውን በጥንቃቄ ማዘጋጀት ይኖርበታል። መረጃ ለሚመለከታቸው ባለሙያዎች በመስጠትም ጉዳት ከመድረሱ በፊት መከላከል ያስፈልጋል። አጠቃላይ ገበሬው ምርታማነትን ሊያሳድጉ ታልመው የሚሰጡትን የተለያዩ ዘዴዎች በሚገባ ተግባር ላይ ማዋል ይኖርበታል።
አቶ ፍስሐ በዛብህ በመጨረሻ በየደረጃው የሚገኙ የእርሻ ባለሙያዎች ህዝቡን ቤተሰባዊ መሰረት ያደረገ ድጋፍና ስልጠና መስጠት ይኖርባቸዋል ብለዋል። ገበሬው ሰልጥኖ አውቆና አምኖ የሚተገብረው የእርሻ ዘዴ እንዲኖረው መጣር አለብን። የተፈጥሮ የአየር ሁኔታ ለውጥ መተንበያ አስቸጋሪ ስለሆነ ለማንኛውም ዝግጁ መሆን ይኖርብናል ብለዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይ ገብሩን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ርዕስ ደግሞ ወደ ጎረቤት ኤርትራ ጉዳይ ይወስደናል። በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋዬ ገብረ ማርያም ኤርትራ ውስጥ ከድህረ ነጻነት አንስቶ ድርቅን ለመቋቋም የተለያዩ የውሃ ማቆርና የአፈር መሸርሸር መከላከል ስራዎች ሲደረጉ ስለቆዩ በአሁኑ ወቅት የሚያሳስብ ሁኔታ የለንም ይላሉ። አስመራ ያለው ዘጋቢያችን ብርሃነ በረሃ ነው አቶ ተስፋዬን ያነጋገረው። በሌላ በኩል ግን በድርቅ የተመቱ በርካታ የኤርትራ አካባቢዎች እንዳሉ፣ በምግብ እጥረት የሚሰቃዩ ሕጻናትም ጭምር መኖራቸውን ኒውስ ስቴትመንት የተባለው ለንደን የሚታተም መጽሔት ባወጣው ጽሑፍ አመላክቷል። አዳነች ፍሳዬ አጠናቅረዋለች።
ኤርትራ በሳሐል ሰሃራ የአፍሪቃ ክፍል እንደምትገኝ ተገንዝበን ድርቅን ለመከላከል ስንሰራ የቆየ ነው ከድኅረ ነጻነት ወቅት አንስቶ ነው ያሉት በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋዬ ገብረ ማርያም ስለተወሰደው እርምጃ ያብራራሉ።
ተቀያየረ ክሊማ መጠን ከይንጥቃ ብዝተኻለና መጠን ተፈጥሮዊ ሀብትና ከመገና ንዕቅቦ
በሚለዋወጠው የአየር ሁኔታ እንዳንጠቃ ስንል በተቻለ መጠን የተፈጥሮ ሀብታችንን እንዴት ነው ለመጠበቅ የምንችለው? እርሻችንን ለማልማት ደግሞ ምን አይነት ቴክኖሎጂ መጠቀም አለብን ከሚል ተነስተን ውሃ ማቆርና አፈር እንዳይሸረሸር መጣሩ የኤርትራ ሕዝብ ባህል እንዲሆን ተደርጓል። ወጣቶች፣ ተማሪዎች ክለቦችን እየመሰረቱ፣ አርሶ አደሮች ውሃ ማቆርን አፈርን በማቀብ ተግባር ይሰማራሉ። መንግሥት ደግሞ በአገር አቀፍ ደረጃ ጉድጓዶች እንዲቆፈሩ በማድረግ የውሃ ማቆርና የአፈር መሸርሸርን የመከላከል ተግባር ያካሂዳል። በህብረተሰባችን ዘንድ ባህል ሆኖ የሰረጸ ነገር ነው። በአሁኑ ወቅት የሚያሳስብ ነገር የለም የምንለውም የ25 ዓመታት ጥረት ውጤት ነው።
አቶ ተስፋዬ ገብረ ማርያም ኤርትራ ውስጥ ከድህረ ነጻነት አንስቶ ድርቅን ለመቋቋም የተደረጉ የውሃ ማቆሪያ ግድቦችንና የተሸፈኑ መሬቶችን በሰፊው ዘርዝረዋል። ከጠቀሷቸው መካከል 153 ሺህ ሄክታር የሚሆን እርከን ተሰርቷል። የውሃና የአፈር ማገጃዎች ደግሞ 2 ሚሊዮን 250 ሺህ ሜትሪክ ኪዩቢክ የሚሸፍን እንዲሁም 85 ትልልቅ ጉድጓዶች ተሰርተዋል። 21950 ሄክታር ማለት 45 ከመቶ ሄክታር መሬትን በመስኖ እያለማን ነው የሚሉት ይገኙባቸዋል። ከአራት ዓመታት በፊት በተጀመረው የእንስሳት ምግብ ስትራቴጂያዊ አያያዝ መሰረትም የግጦሽ እጥረት እንደሌለና ከብቶች እየተበራከቱ መሆናቸውን አቶ ተስፋዬ ተናግረዋል።
ጥሪትና ጥቡቅ ሁኔታት የንዘለዋል ጸባ ኣመሃብ ኣስቡ ኩነታት ኣለና ንስጋ ዝኸውን ዝሰብሑ።
ስለዚህ ከብቶቻችን በጥሩ ሁኔታ ይገኛሉ። ጥሩ የወተት ምርት አለ። ለስጋ የሚሆኑ ከብቶችን በጥሩ ሁኔታ ይገኛሉ። ከሚለማው መሬት 10% የከብት ምግብ እንዲዘራበት ነው እያደረግን ያለ ነው። የከብቶቻችን ጤና እንዲጠበቅ ሲባልም ክትባትና የሕክምና እንክብካቤ እየተደረገላቸው ነው። በአሁኑ ወቅት ታዲያ አብዛኛዎቹ አርሶ አደሮች ከብቶቻቸውን ገበያ ወስደው በመሸጥ ጥሩ ገንዘብ እያገኙ ናቸው። በፊት ግን ነጋዴዎች ወደ ገጠሮች ሄደው በመግዛት ያተርፉባቸው ነበር። አሁን በአገር አቀፍ ደረጃ የገንዘብ ቁጥጥር ስለሚደረግ ችግሩ የለም።
አቻምና በኤልኒኖ የአየር ለውጥ ምክንያት በክረምት ወራት በቂ ዝናብ አልተገኘም። ይሁንና በሰሜናዊ ቀይ ባህር በተገኘ የባህር ዝናብ ምክንያት እንዲሁም ከሶስት ዓመታት በፊት ጥሩ ምርት ተገኝቶ ስለነበር የሌላውን ለመሸፈን ተችሏል ብለዋል አቶ ተስፋይ። ባለፈው ዓመት ጥሩ ዝናብ ስለተገኘ 461900 ሄክታር መሬት ስለዘራን ከሞላ ጎደል ለአንድ ዓመት ያህል የሚያዘልቅ ገቢ አግኝተናል ይላሉ የኤርትራው ባለሥልጣን። ከውሃ አቅርቦት አንጻርም ችግር የለም ብለዋል አቶ ተስፋይ ገብረ ማርያም።
ማይ ሀገረሰብ ደረጃ ክጥቀሙ ጸገማት የብልናል አብ ከተማታት እንተመጪና ብዝተኻለ መጠን አገልግሎት ማይ
በገጠሮች የውሃ ችግር የለም። በከተሞችም በሚደረገው የማጣራት ስራ ምክንያት ንጹህ ውሃ የማግኘት እድል አለ። በገጠሮች የጥራት ጉዳይ ካልሆነ በስተቀር የሚጠጣ ውሃ እጥረት የለም።
በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋይ ገብረ ማርያም የምግብ ዋስትና እንዲኖር ስለሚደረገው ጥረትም ጠቅሰዋል።
ናይ ሓፂር እዋን ደርቂ ዝፀውሩ ዓሌት ምርቷት ዘርኢ ኢና ንጥቀም ዘለና ኣሁን ዘመናዊ ንድኩዑን ብሰፊሑ ምዝውታር ንዝጥራቅማ ዘመ
የአጭር ጊዜ ድርቅን ለመቋቋም የሚችሉ አይነት ዘሮችን ነው እየተጠቀምን ያለ ነው። ዘመናዊ ማዳበሪያም በሰፊው እየተጠቀምን ነው። ዘመናዊ ማሽነሪ የመጠቀም ሁኔታ እየተስፋፋ ነው። ዘሮችን ማዳቀልና ማቀያየርን እያዳበርን ነው።
ኒው ስቴትስማን በተባለው ለንደን በሚታተም መጽሔት የወጣው ሰላም ኪዳነ የተባለች ለሰብአዊ መብት የምትታገል ኤርትራዊትና ማርቲን ፕላውት ያቀረቡ ጽሑፍ ግን የተለየ መረጃ ያቀርባል። መንደፈር አካባቢ ባሉት አረዛ፣ ማይዲማ፣ አውሓ፣ አድኋላ፣ መያሚን፣ እንዳገርግስና አዲ ፈለስቲ የተባሉት የሚገኙባቸው አካባቢዎች በድርቅ እንደተጎዱ ይገልጻል ጽሑፉ። ሱዳን ውስጥ የተሰማራ የረድኤት ሰራተኛ ረድኤት ፍለጋ ከኤርትራ ወደ ሱዳን ስለገቡ ኤርትራውያን ገልጿል። እነዚያ ኤርትራውያን ከባድ የምግብና የውሃ እጥረት እንዳለ ገልጸዋል። እርዳታ ፍለጋ ሱዳን የገቡት ሰዎች በቀላሉ በማይደረስበት ምዕራብ ኤርትራ የሚኖሩ መሆናቸውን ኒው ስቴትስማን መጽሔት ላይ የወጣው ጽሑፍ ጠቅሷል። የኤርትራ መንግሥት ሰብአዊ ድርጅቶች ተደራሽነት እንዳይኖራቸው ስለሚያደርግ የድርቁ ሁኔታ በተጨባጭ ባይታወቅም ከሀገሪቱ ሕዝብ 1.5 ሚሊዮን የሚሆኑት በድርቅ እንደተጎዱ የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ይገምታል። ድርጅቱ አያይዞም በያዝነው ዓመት ከቅርብ ዓመታት ወዲህ በኤርትራ 6 ክልሎች 22,700 የሚሆኑ ከአምስት ዓመት ዕድሜ በታች ያሉ ልጆች ከባድ የምግብ እጥረት እንደገጠማቸው በያዝነው ዓመት መግለጹን ኒው ስቴትስማን በተባለው ለንደን በሚታተም ወርሃዊ መጽሔት የወጣው ጽሑፍ ጠቁሟል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን የምሽቱ ሶስተኛ ርዕስ ላይ ደርሰናል። አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ። ከሰሃራ በመለስ ባሉት ሶስት የአፍሪቃ አገሮች ናይጄሪያ፣ ደቡብ ሱዳንና ሶማሊያ ረሃብ መግባቱን በሌሎች የአህጉሪቱ የተለያዩ አገሮች ደግሞ የምግብ ዋስትና ያለመኖር መበራከቱና እየተባባሰ መሄዱም ተዘግቧል። ለረሃብ ምክንያት የሆኑት ድርቅ፣ የመር እጥረትና ግጭቶች መሆናቸው ቢታወቅም ችግሩን ያባባሱት መንግስታዊ፣ ፖለቲካዊና እንዲሁም የዘር ጉዳዮች እንዳሉ ዘጋቢያችን ጀፍሪ ያንግ ባጠናቀረው ዘገባ ጠቅሷል። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ ይዛ ቀርባለች።
በናይጄሪያ መዲና አቡጃ ምግብ ሞልቷል። በናይጄሪያ ወደብ ከተማ ሌጎስም እንደዚሁ። ይሁንና በሀገሪቱ ሰሜን ምስራቅ በሚገኙት ክፍላተ ሀገር ቦርኖ፣ አዳማዋና ዮቤ ግን ረሃብ ገብቷል፣ እየተስፋፋም ነው። የተባበሩት መንግስታት ድርጅት በዛ አካባቢ ከሰባት ሚሊዮን በላይ የሚሆን ህዝብ የረሃብ ሁኔታ እንደተደቀነበት ባለፈው የካቲት ወር አስታውቆ ነበር። በአካባቢው ለተከሰተው የምግብ እጥረት ዋናው ምክንያት ከቦኮ ሐራም ጋር የሚደረገው ግጭት ቢሆንም የሀገሪቱ መንግስት በሰሜን ምስራቅ ናይጄሪያ ያሳየው ቸልተኝነት ለረሃብ መግባት አመችቷል። የስትራቴጂና የዓለም አቀፍ ጥናቶች ማዕከል የአፍሪቃ ክፍል ስራ አስኪያጅ ጄኒፈር ኩክ አብራርተዋል።
ኢንፍራስትራክቸር ኤንድ ኢንቨስትመንት in Nigeria has been almost exclusively directed
ከሞላ ጎደል መላው የናይጄሪያ መሰረተ ልማትና የመዋለ ነዋይ ፍሰት በነዳጅ ዘይትና በኤነርጂ ዘርፍ ላይ ያተኮረ ነው የነበረው። የሰሜን ናይጄሪያ ኢኮኖሚ እርሻና የማምረቻ ዘርፍ ግን እንዲከስም ችላ ተብሏል። በሀገሪቱ ሰሜን ክፍል በተለይም በሰሜን ምስራቅ መሰረተ ልማት የሌለው ለዚህ ነው።
በሰሜን ምስራቅ ናይጄሪያና በሌሎች ክፍላተ ሀገር ረሃብ የገባበት ሌላው ምክንያት መንግስት ለክልሉ ትኩረት ባለመስጠቱና መፍትሄ ለማግኘት ባለመመኮሩ እንደሆነ ኦክስፋም የተባለው የረድኤት ድርጅት ከፍተኛ አማካሪ ስካት ፖል ገልጸዋል።
በክልልም ሆነ በዘር ተዋረድ ዝቅተኛ ስልጣን ያላቸው ሰዎች ዝቅተኛ የልማት ጥሪት ነው ያላቸው። በእነሱ ላይ በሚደረጉ ፖለቲካዊ ተጠያቂነትም የዛኑ ያህል ዝቅተኛ ነው። ስለሆነም አስቸኳይ ሰብአዊ ሁኔታ ሲከሰት እጅግ ተጋላጭ የሚሆኑት እነሱ ናቸው።
የናይጄሪያ መንግስት የረሃብ ሁኔታውን ለማስታገስ እየሰራው ነው ይላል። ምግብ ማቅረብ ብቻ ሳይሆን እህል የሚያበቅል የውሃ ምንጭ እንዲኖር የሚያስችል መሰረተ ልማትም እየዘረጋ እንደሆነ ይገልጻል። ቻታም ሃውስ የተባለው የጥናትና ምርምር ድርጅት የአፍሪቃ ክፍል ምክትል ስራ አስኪያጅ ኤሊዛቤት ዶነሊ ግን የናይጄሪያ መንግስት ውስጣዊ አሰራር እነዚህ ወሳኝ ግቦች ፍጻሜ እንዳይደርሱ የሚያደርግ ነው ብለዋል።
ናይጄሪያ ላይ ያለው የአስተዳደር ህዋ እጅግ ውስብስብ ነው። ከተለያዩ ባለስልጣኖች የሚገኘው መልእክት የተለያየ ነው። ስለሆነም ስለ ሰብአዊ ቀውሱ ከናይጄሪያ ፌዴራላዊ መንግስት የምትሰማው ነገርና ከቦርኖ ክፍለ ሀገር የምታገኘው መረጃ የተለያዩ ሊሆኑ ይችላሉ። ይህ ሁኔታ ታዲያ የዓለም አቀፍ ሰብአዊ ረድኤት ድርጅቶች ስራ በጣም ከባድ እንዲሆን ያደርጋል።
በሰሜን ምስራቅ ናይጄሪያ ያለውን የረሃብ ሁኔታ ለማስታገስ
ውጤታማ ስራ እንዳይሰራ እንቅፋት የሆነው ጽንፈኛው ቦኮ ሐራም የሚያካሄደው ጥቃት ነው። ያኔ ፕሬዝደንት የነበሩት ጉድላክ ጆናተን ከአራት ዓመታት በፊት በቦኮ ሐራም ላይ ትልቅ ጥቃት ከፍተው ነበር። የወቅቱ ፕሬዝደንት መሐመዱ ቡሃሪም ቦኮ ሐራምን ከስር መሰረቱ ለመንቀል ሲሉ አጠንክረው ቀጥለውበታል። የስትራቴጂና የዓለም አቀፍ ጥናት ማዕከል የአፍሪካ ክፍል ስራ አስኪያጅ ጀነፈር ኩክ ቦኮ ሐራምን በማጥፋት ላይ ስለተደረገው ትኩረት ያብራራሉ።
I think the federal government still is very much focused on a military strategy that just
የፌዴራሉ መንግስት አሁንም የመጨረሻውን የቦኮ ሐራም አባል በመግደል ወታደራዊ ስትራቴጂ ላይ ያተኮረ ይመስለኛል። ይሁንና ከዚያ በኋላ ስለሚደረገው ነገር ያሰቡበትና ስትራቴጂ የቀየሱ አይመስልም። በአካባቢው ያለው ሰብአዊ ችግር እንዴት ይፈታል? በሚሊዮኖች የሚቆጠሩ ተፈናቃዮች ወደ አካባቢያቸው ተመልሰው የርሻም ሆነ ሌሎች ስራዎቻቸውን ለመቀጠል እንዲችሉ የሚደረገውስ ነገር ምንድነው የሚሉት ጥያቄዎች አልተመለሱም። የኦክስፋም አንጋፋ አማካሪ ስካት ፖል በሰሜን ምስራቅ መሰረተ ልማት መዘርጋት ብቻ ሳይሆን የፖለቲካ እርቅ መደረግ እንዳለበት አስገንዝበዋል። እዛ የሚኖሩ ዜጎች ፌዴራሉ መንግስት ድምጻችንን ሰምቷል፣ ለችግራችንም መፍትሄ እየፈለገ ነው የሚል ስሜት እንዲያድርባቸው የሚያስችል የፖለቲካ እርቅ ማድረግ እንደሚያስፈልግ ነው ፖል ያስረዱት። ይህ ካልተደረገ ግን ቁስሉ አገርሽቶ ቦኮ ሐራም ሊመለስ ይችላል ወይም ሌላ አመጽ ሊነሳ ይችላል ሲሉ ስካት ፖል መክረዋል። አድማጮች፣ ከሰሃራ በመለስ ባሉት ሶስት የአፍሪቃ ሀገሮች ናይጄሪያ፣ ደቡብ ሱዳንና ሶማሊያ ረሃብ ስለመግባቱ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት አድማጮች ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉ ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም እናደሩ እናደሩ። በዚህ በምትሰሙት የፍሬም ታምሩ ቆየት ያለ ስልት እስከ ትግርኛ ስርጭት እናቆያችሁ። መልካም ምሽት።
I don't know the thing that's so good.